የሁለተኛው ቀን ቪፓሰና ኮርስ የመምህር ጎይንካ ንግግር። ሁለተኛው ቀን አለፈ። በርትቶና ጠንክሮ ለመስራት 8 ቀናት ይቀራቸዋል። ሁለተኛው ቀን ከመጀመሪያው ቀን ጋር ሲነጻጸር ትንሽ ይሻላል። ነገር ግን ችግሮች አሁንም አሉ። ምን አይነት ከርታታ ዘባራቂ መቼም ያልተረጋጋ ሁሌም የተረበሸ አእምሮ ነው ይዘን የምንዞሩ። በውስጡ ምንም ሰላምና እረፍት የሚባል ነገር የለውም። ምንም ያልተገራ አእምሮ፣ ልክ እንደ ዱር እንስሳ ወይም ልክ እንደ ጦጣ፣ ከአንድ ቅርንጫፍ ወደ ሌላ፣ ከአንድ ቅርንጫፍ ወደ ሌላ፣ ከአንድ ነገር ወደ ሌላ፣ ከአንድ ሀሳብ ወደ ሌላ እንደ ዘለለ የሚኖር አእምሮ፣ በጣም የተረበሸና ምንም ያልተረጋጋ አእምሮ ነው። ልክ እንዳልተገራ ከብትና ያልተገራ ዝሆን ከማህበረሰባችን ጋር ሲቀላቀል ሰውን በጣም ይረብሻል። በጣም አደገኛ ነው። ነገር ግን እንስሳትን መግራት ልምድ ያለው ሰው ይህን ያልተገራ ዝሆን ወይም ያልተገራ ከብት ቀስ በቀስ በትዕግስት ምንም ተስፋ ሳይቆርጥ በትዕግስት ያሰለጥነዋል። ታዲያ ያ እጅግ በጣም አደገኛ የነበረ እንስሳ ከሰለጠነ በኋላ በዛ ሁሉ ጉልበቱና ኃይሉ የሰውን ልጅ ያገለግላል። ገና ሳይሰለጥን ይህ ጉልበቱ ለሰው ልጅ እጅግ በጣም አደገኛ ነበር። ከሰለጠነ በኋላ ግን ይኸው ጉልበቱ የሰውን ልጅ ያገለግላል። በተመሳሳይ ሁናቴ ይህ አውሬ አእምሯችሁ እስካልሰለጠነ ድረስ፣ እስካልተገራ ድረስ ለእናንተው እጅግ በጣም አደገኛ ነው። ነገር ግን እንደምንም ካሰለጠናችሁት ይህ ግዙፍ ኃይሉ እናንተኑ መልሶ ይረዳል። የአእምሯችሁ ኃይል ደግሞ ከዝሆን ኃይል ጋር ሲነጻጸር የትና የት ይበልጠዋል። ምንም ውድድር ውስጥ አይገባም። እንደ ራሳችን ያልተገራና አውሬ አእምሮ ያህል ማንም ሰው ሊጎዳን አይችልም። እንዲሁም እንደ ራሳችን የተገራና ስልጡን አእምሮ ያህል ደግሞ ማንም ሰው ሊጠቅመን አይችልም። ያልተገራ እንስሳትን ለማሰልጠን ከፍተኛ ትዕግስት ያስፈልጋል። ያልተገራ ዝሆንን ወይም ከብትን የሚያሰለጥን ሰው በፍጹም አይናደድም። በዚህ ባልተገራ እንስሳ ላይ ምንም አይነት ጥላቻ አያድርበትም። በከፍተኛ ትዕግስት መስራት እንዳለበት ከልምድ ተረድቶታል። በተመሳሳይ ሁናቴ እናንተም ከዚህ አውሬ አእምሯችሁ ጋር በትዕግስት መስራት አለባችሁ። በአንድ ወይም ሁለት ቀን ማሰልጠን ፈለጋችሁ እና ስላልሰለጠነ ደግሞ መበሳጨት ጀመራችሁ። ይሁት ከህይወቴ ሁለት ቀን ሙሉ ሰጥቼው አእምሮዬ አሁንም አልሰለጠነ አለ እያላችሁ መናደድና መበሳጨት ብትጀምሩ አእምሯችሁ የባሰውን አውሬ ይሆናል፣ የበለጠ አደገኛ ይሆናል። ስለዚህም መስራት ያለባችሁ በከፍተኛ ትዕግስት ግን ተስፋ ሳትቆርጡ ያለማቋረጥ ከሆነ ያው መጨረሻ ላይ እናንተ ታሸንፋላችሁ። አእምሯችሁ ስነ ስርዓት ከመግዛት ሌላ ምንም አማራጭ የለውም። ሳይወድ በግዱ አደብ ይገዛል። ታዲያ ይህንን ስራ መስራት ያለባችሁ ራሳችሁ ናችሁ። ሌላ ምንም ኃይል መጥቶ ሊረዳችሁ አይችልም። የራሳችሁን ውጊያ ራሳችሁ መዋጋት አለባችሁ። ለራሳችሁ የአእምሮ ነጻነት ራሳችሁ መታገል አለባችሁ። ሌላ ማንም ሰው ሊሰራላችሁ አይችልም። አንድ አእምሮን መግራት ልምድ ያለው ሰው፣ አእምሮን የማጽዳት ልምድ ያለው ሰው፣ አእምሮን ሙሉ በሙሉ ከቆሻሻና ከአእምሮ ጉድፍ አጽድቶ ከበራ በኋላ በከፍተኛ ፍቅርና ርኅራሄ እሱ የተጠቀመበትን መንገድ አሳይቶናል። ነገር ግን በዚህ ጎዳና ላይ ደረጃ በደረጃ የመጨረሻው ግብ ላይ እስክትደርሱ ድረስ መጓዝ ያለባችሁ ራሳችሁ ናችሁ። ሌላ ማንም በትከሻው ተሸክሞ ነፃ የሚያወጣችሁ የለም። እያንዳንዱ ሰው ራሱን ማጽዳት አለበት። ለነገሩ በዳማ ጎዳና ማለትም በነፃነት ጎዳና አእምሮን በሚያበራ ጎዳና መጓዝ ስትጀምሩ በተፈጥሮ ሕግ መሰረት ሁለመናችሁ እየጸዳ ስለሚመጣ ሁሌም የምትርገበገቡት በንጹህ መንፈስ ይሆናል። በዚህ ምክንያት በዓለም ላይ ካሉ ሌሎች ንጹሃን ጋር ሞገዳችሁ ስለሚስተካከል የእነሱ ጥሩ ርግብግቦሽ ወይም ንዝረት እናንተንም ይደግፋችኋል። የዳማ ንዝረት እናንተንም ያጠነክራችኋል። ይህን ከግል ልምዴ እንዲሁም ከብዙ ተማሪዎች ሰምቻለሁ። ድጋፍ ታገኛላችሁ። ስትፈልጉ ምህረት በሉት፣ ስትፈልጉ ጸጋ በሉት፣ የፈለገውን አይነት ስም ስጡት፣ እርዳታ ወይም ድጋፍ ታገኛላችሁ። ቢሆንም ግን እያንዳንዷን እርምጃ ራሳችሁ መራመድ አለባችሁ። በጎተማ ቡድሃ የህይወት ዘመን ላይ የደረሰ ገጠመኝ ልንገራችሁ። በዛን ጊዜ ቡድሃ የሚኖረው ትልቅ የሜዲቴሽን ማዕከል ውስጥ ነበር። ይህ ማዕከል ኮሳላ በሚባል ክፍለ ሀገር ሽራባስቲ በሚባል ከተማ ውስጥ ነበር። ብዙ መነኩሴዎች፣ የቤተሰብ አስተዳዳሪዎች፣ ወንድም ሆነ ሴት ይህም ቪፓሻና ቴክኒክ ከተማሩ በኋላ ጥቅም ያገኙበት ነበር። ነገር ግን ከመካከላቸው አንድ ሰው ሁልጊዜ ይህን የምሽት ንግግር ለማዳመጥ ብቻ ይመጣ ነበር። ይሄ ሰው ቴክኒኩን መቼም ተለማምዶት አያውቅም። ከዕለታት አንድ ቀን ቡድሃን ብቻውን ለማግኘት ቀደም ብሎ መጣና የአክብሮት ሰላምታውን ከሰጠው በኋላ ጌታዬ፣ አንድ ጥያቄ ሁሌ ጭንቅላቴን እየረበሸ አስቸግሮኛል። ሰው ፊት ለመጠየቅ ትንሽ እፍረት ይዞኝ ነበር። አሁን ብቻውን ከሆኑ እባክዎን እንድጠይቅ ይፍቀዱልኝ። ቡድሃን፣ ምንም ችግር የለም። ዳማን በተመለከተ ምንም አይነት ግራ መጋባት ጭንቅላት ውስጥ እንዲኖር አይገባም አለ። ይኸውልዎት እዚህ መምጣት ከጀመርኩኝ ብዙ ዓመታት አለፉ። የሚያስተምሩት በደንብ ይገባኛል። ጥሩ ነው። በዛ ላይ እዚህ የሚመጡትን ሰዎች ሳያቸው አንዳንዶቹ ከአኗኗራቸውና ከጸባያቸው እንዲሁም ከሌሎች ሰዎች ጋር የሚያደርጉትን ግንኙነት ሳስተውል አእምሯቸው ሙሉ በሙሉ ከጉድፍ ነፃ ያወጣ ወይም የበሩ ሰዎች እንደሆኑ ያስታውቃል። ሌሎች ደግሞ ሙሉ በሙሉ ባይበሩም እንኳን ከፍተኛ መሻሻልና ጥሩ ለውጥ በሕይወታቸው ላይ ይታያል። እንዲሁም ሌሎች እንደኔ አይነት ሰዎች ምንም አይነት ለውጥ አይታይባቸውም። ልክ በአደራ እንዳስቀመጡት ዕቃ ድሮ እንደነበር ነው። የእኔ ጥያቄ እርሶ በጣም ኃያል ኖት፣ ርኅሩህ ኖት፣ ሰዎች እየመጡ በእርሶ ስልክ ረላ ያደርጋሉ። ታዲያ ለምንድን ነው ይህንን ርኅራኄና ኃይል ተጠቅሞ ሁሉንም ሰው ነፃ የማያወጡት? ለምን አንዳንዱ ሰው በግማሹ ይጸዳል፣ አንዳንዱ ደግሞ በድንቁርና ቀንበር ውስጥ ምንም አእምሮ ሳይጸዳ ይኖራል? ይህ ጥያቄ ሁሌ እንደረበሸኝ ነው ብሎ ጠየቀ። ቡድሃም ፈገግ አለ። ምንጊዜም የሚያስተምረው ይህንኑ ነው። ታዲያ ሰዎች አልገባቸው ሲል መቼስ ምን ይደረጋል? ጥያቄ ሲጠየቅ ሁሌም እንዳስረዳ ነው። ነገር ግን አመላለሱ እንደ ጥያቄው የጭንቅላት ብስለት ይወሰናል። አንዳንዴ ጥያቄውን በሌላ ጥያቄ መልሰዋል። ይህንንም ጥያቄ በዚህ አይነት ስልት መመለስ ጀመረ። ለመሆኑ ከየት አካባቢ ነው የመጣኸው? እኔ እዚሁ ከተማ ነኝ። የኮሰለ ጠቅላይ ግዛት ሽራባስቲ ከተማ። አይመስለኝም። ከፊት ደም ግባት እንደማየው እዚህ አካባቢ የተወለድክ አይመስለኝም። ሌላ ጠቅላይ ግዛት ተወልደ ነገር ግን ወደዚህ መጥተህ መኖር የጀመርክ ይመስለኛል። አዎ ጌታዬ፣ ልክ ኖት። የተወለድኩት ማጋድሃ ከተማ ራጅጊሪ ክፍለ ሀገር ነው እና ባለፉት ጥቂት ዓመታት እዚህ መጥቼ መኖር ጀመርኩኝ አለ። በጣም ጥሩ። እና እዚህ መጥተ መኖር ከጀመርክ በኋላ ሁሉንም ግንኙነትን ከራጅጊሪ ጋር አቋርጠኸዋል? አረ ሁሌን የሚሄደው ጌታዬ፣ ቤተሰቦቼ እንዳሉ እዛ ናቸው። ብዙ ጓደኞቼም አሉኝ፣ በተጨማሪ ንግድም አለኝ። ስለዚህ በየጊዜው እመላለሳለሁ። አሀ፣ ይህ ማለት ከዚህ እስከ ራጅጊሪ ያለውን መንገድ ሁሌ ስለምትመላለስበት በደንብ ታውቀዋለህ ማለት ነው። አዎ ጌታዬ፣ መንገዱን በደንብ አውቀዋለሁ። እዚህ ከመጣህ በኋላ የቅርብ ጓደኞች አፍርተሃል? አዎ ጌታዬ፣ እነዚህ ጓደኞች ከራጅጊሪ እንደመጣህና በየጊዜው ወደዛ እንደምትመላለስ ያውቃሉ? አዎ ጌታዬ። ታዲያ ከእነዚህ ጓደኞች ውስጥ አንዳንዶቹ ስለመንገዱ ቢጠይቁ ሚስተር አድርገት ይዘዋል ወይስ ስለመንገዱ ታስረዳቸዋል? ምን አይነት ሚስተር ጌታይ በደንብ አድርገ ያስረዳቸዋል? ከዚህ ከሽራባት ይተጀምሩና ወደ ምስራቅ ይሄናል ትጓዛላችሁ። ከዛ በዚህ መንገድ ትጓዛላችሁ። ከዛ ደግሞ ይሄን መንገድ ትይዛላችሁ። ከዛ ወደዚህ ትታጠፉና በዚህኛው መንገድ ትሄዳላችሁ። ከዛ ቫራናሲ ትደርሳላችሁ። እንደገና በዚህ በዛ ወደዚህ ወደዛ ብላችሁ ራጅገሬ ትደርሳላችሁ ብዬ ጠቅላላ መንገዱን ጥርት አድርጌ ያስረዳችኋለሁ። ታዲያ ይህ ማለት እያንዳንዱ ስታወራ የሰማ ሰው ራጅግሪ ደረሰ ማለት ነው? ይህማ እንዴት ይሆናል ጌታዬ? በመንገዱ ሳይራመዱ በወሬ ብቻ እንዴት ራጅግሪ ይደረሳል? አየህ እኔ ልጅ፣ እኔም ሁሌ የማስረዳው ይህንኑ ነው። ሰዎች እኔ አእምሮ በማጽዳት ጎዳና ተራምጄ የመጨረሻው ግብ ላይ እንደደረስኩ ማለትም ራሴን ሙሉ በሙሉ ከአእምሮ ጉድፍ ነፃ እንዳወጣው ስለሚያውቁ እነሱም ይህን ቴክኒክ ለመማር ወደ እኔ ይመጣሉ። መንገዱ ምንድን ነው? መንገዱ እንዴት ነው ብለው ሲጠይቁኝ በደንብ ግልጽ አድርጌ አስረዳቸዋለሁ። እንደዚህ ነው የምትራመዱት። ይህን መንገድ ይዛችሁ ስትሄዱ እዚህ ጣቢያ ላይ ትደርሳላችሁ። ከዛ በኋላ ደግሞ እዚህኛው ጣቢያ ላይ ትደርሳላችሁ። ከዛ ቀጥ ብላችሁ ስትጓዙ የመጨረሻው ግብ ላይ ትደርሳላችሁ ብዬ ግልጽ አድርጌ አስረዳለሁ። አንዳንዱ ዝም ብሎ ያዳምጠና አውርቼ ሲጨርስ ሳዱ 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 እያለ ሶስቴ ይሰግድልኝ። በጎዳናው አንድም እርምጃ እንኳን አይወስድም። ይህ ሰው እንዴት ብሎ ነው የመጨረሻ ግብ ላይ የሚደርሰው? እኔ እንደሆነ መንገዱን አሳይቻለሁ። የእኔ ሥራ አብቅቷል። ሌላው ሰው ደግሞ በዚህ የነጻነት ጎዳና በዚህ የብርሃን ጎዳና አንድ እርምጃ ተራመደ እንበል። ይህ ሰው ለመጨረሻው ግብ በአንድ እርምጃ ተቃርቧል። ሌላ ሰው 100 እርምጃ ተራመደ ብንል ይህ ሰው ለመጨረሻው ግብ በመቶ እርምጃ ተቃርቧል። እንደገና ሌላ ሰው መንገዱ ሙሉ ለሙሉ ተራምዶ ጨረሰው ብንል ይህ ሰው የመጨረሻ ግብ ላይ ደርሷል። ሙሉ በሙሉ በርቷል ማለት ነው። እያንዳንዱ ሰው መንገዱን ራሱ ደረጃ በደረጃ መጓዝ አለበት። ማንም ሰው ለእናንተ ሊራመድ አይችልም። እኔ ውሃ ቢጠማኝና ሌላ ሰው ውሃ በእኔ ስም ቢጠጣ የእኔ ጥም አይቆርጥም። የውሃ ጥማቴን ለማርካት ራሴው ውሃ መጠጣት አለብኝ። በሆነ በሽታ ብታመምና ሌላ ሰው በእኔ ስም መድኃኒት ቢውጥልኝ ከበሽታ አልፈወስም። ከህመሜ ለመዳን ከፈለግኩኝ መድኃኒት ራሴው መዋጥ አለብኝ። ነገሩን በቃላት ደረጃ ለመረዳት በጣም ቀላል ነው፣ ግን ስራውን መስራት አንፈልግም። የሆነ ኃይል ነገር መጥቶ በርህራሄ እንዲረዳን ቁጭ ብለን እንጠብቃለን። ይህ ደግሞ ምንም አይሰራም። እያንዳንዱ ሰው ራሱን ማዳን አለበት። እያንዳንዱ ሰው ደረጃ በደረጃ በነፃነት ጎዳና ላይ መጓዝ አለበት። ቡድሃ ይህን ሁናቴ በዛ ጊዜ በህንድ በሚነገር ቋንቋ እንዲህ ብሎ አስረድቷል። አባባሉ በመምህር ጎንካ ድምፅ
ቱሜ ሂኬ ጨንህ ያጠብን አካታሩ ተታገተ
ቱምሄ ሂ ከቸን አታፓን ለራሳችሁ ነፃነት ራሳችሁ በርትታችሁ በእርጋታ መስራት አለባችሁ። ተታገታ ስራው መንገዱን ማሳየት ብቻ ነው። ተታገታ ቃላት በቃላት ስንተረጉሙ የመጨረሻው ግብ ላይ ደርሶ ዘላለማዊ እውነትን አይቶ የተመለሰ ሰው ማለት ነው። አንድ ሰው ተታገታ ሲሆን በከፍተኛ ርህራሄ መንገዱን ይጠቁማል። መንገዱ ይህ ነው። አካታሮ የሱስ ስራ መንገዱን ማሳየት ብቻ ነው። አካታሮ ተታገታ ማንኛውም እዛ ላይ የሚደርሰው መንገዱን መጠቆም ብቻ ነው። ነገር ግን እያንዳንዱ ሰው በጎዳናው መራመድ አለበት። እያንዳንዱ ሰው ራሱን ማዳን አለበት። ይህ ግልጽ ሆኖላችሁ ከተቀበላችሁት በጣም ጥሩ። ከተቻለ በጊዜ ብትቀበሉት ይበጃል። በነጻነት ጎዳና ተጉዤ የመጨረሻው ግብ ላይ መድረስ አለብኝ ብላችሁ ከወሰናችሁ፣ ከዛ የሚቀጥለው ጥያቄ ደግሞ ምንድነው የነጻነት ጎዳና ማለት? እንዴትስ ነው በሱ ላይ መራመድ የምንችለው የሚል ነው። ሩቻ እድሜ ልኩን ይህንን የነጻነት ጎዳና ድሃማን ሲያስተምር ነው ያሳለፈው። ድሃማ ማለት ህግ ማለት ነው። ድሃማ ማለት እውነት ማለት ነው። ድሃማ ማለት ተፈጥሮ ማለት ነው። የተፈጥሮ ህግ ነው። ሁለገብ የተፈጥሮ ህግ። አጠቃላይ ዓለማትንና ህዋን የሚቆጣጠር ህግ ነው። ማንኛውም ህይወት ያላቸው እንዲሁም ግዑዝ አካላት በዚህ ህግ ስር ነው የሚተዳደሩት። ይህ ምንም ወገናዊ ወይም ሃይማኖታዊ ህግ አይደለም። ሁሉንም የሚያጠቃልል ህግ ነው። ሁላችሁም ይህ ህግ ምን እንደሆነ፣ ይህ ተፈጥሮ ምን እንደሆነ በደንብ እንዲገባችሁ ያስፈልጋል። ይህን ህግ ብንተላለፍ እዚቹ አሁኑኑ ቅጣታችንን እንቀበላለን። በሌላ በኩል ደግሞ ራሳችንን ከዚህ ህግ ጎን ለጎን አስተካክለን ብንኖር ወዲያውኑ እንካከሳለን። ወደ መጨረሻው ግብም ያለ እንቅፋት መጓዝ እንጀምራለን። መንገዱ ይህ ነው። በሆነ ወቅት አንድ ሰው ቡዳ ጋር ቀረብ ብሎ ጌታዬ፣ እባክዎ በአጭር ቃል ጎዳናው ምን እንደሆነ ያስረዱኝ፣ እኔ ጠለቅ ያለ ፍልስፍና ምንም አይገባኝም ብሎ ጠየቀው። ቡዳም ፈገግ ብሎ ድሃማ በከፍተኛ ደረጃ ላይ ለሚገኙ ፈላስፋዎች አይደለም፣ ድሃማ ተራ ሰዎች እንዲለማመዱት ነው። ሰዎች በደንብ መለማመድ እንዲችሉ ደግሞ ምን እንደሆነ ግልጽ ሆኖ ሊገባቸው ያስፈልጋል። ስለዚህ ድሃማ ሁልጊዜ በቀላል ቋንቋ መገለጽ መቻል አለበት አለውና እንዲህ ብሎ በዛ ጊዜ በሚነገረው ቋንቋ አስረዳው። አባባሉን አሁንም በመምህር ጎንካ ድምፅ እንደሚከተለው ነው።
ሰበባበሰየከረንን குசலசெயுப்பசம்பதா சச்சித்த பரியோதப்பனங் ஏதங் புத்தான சாசனங்
ஏதம் புத்தான சாசன சாசன மாலத் திமுகர்த் மாலத்ன் புத்தான የሁሉም ቡድዎች ይህ የኔ ትምህርት ነው ብሎ ያውቅም። ቡዳ ማለት የሰው ስም አይደለም። ቡዳ ማለት ድንቁርናን ከአእምሮ አጽድቶ የበራ ሰው ማለት ነው። የሱ ስም ጎተማ ነው። ስለዚህ ቡዳ የአንድ ሰው ብቻ ሀብት አይደለም። ማንኛውም ሰው ቡዳ መሆን ይችላል። ግን ቀላል ነገር አይደለም። እዚህ ለአስር ቀን መጣችሁና ቡዳ መሆን ፈለጋችሁ? ቀልድ መስሏቸዋል። በጣም ብዙ ልፋትና ስራ ይጠይቃል። ነገር ግን ይህ ስራ በትጋት በጥንካሬ ያለማቋረጥ ከተሰራ ማንኛውም ሰው ሙሉ በሙሉ ነፃ የመውጣትና ቡድሃ የመሆን እድል አለው። እና አንድ ሰው ቡድሃ ሲሆን የሚያስተምረው ይህንን ብቻ ነው። የበሩ ሰዎች ትምህርት የሚከተለው ነው። ሰበ ፓፈሰ አከረንም አከረንም ተቆጠቡ። ሰበ ከሁሉም፣ ፓፐሰ መጥፎ ስነ ምግባር፣ ከሁሉም መጥፎ ስነ ምግባር ተቆጠቡ። ኩሰለሰ ኡፐሰምፐዳ ጥሩ ስነ ምግባር አከናውኑ። ሰችተ ፐሪዮደፐነን አእምሯችሁን አጽዱ። ከመጥፎ አድራጎት ተቆጠቡ። በጎ አድራጎት አከናውኑ። አእምሯችሁን አጽዱ። አጠቃላይ ድሃማ በዚህ አረፍተ ነገር ተጠቃልሏል። ምንም የሚጎለውና የምንጨምረው ነገር የለም። ስለዚህ ነው ፓሪፑንናም የሚባለው የተሟላ ማለት ነው። እንዲሁም ምንም የሚነሳለት ትርፍ ነገር የለውም። ነጥብ እንኳን አይጎለውም። ስለዚህ ነው ፓሪሱዳም የሚባለው እጅግ በጣም ንጹህ ማለት ነው። ምንም የሚነሳለት ነገር የለበትም። ምንም የሚጨመርበት ነገር የለበትም። ይህ ዳማ ነው። ከመጥፎ አድራጎት ተቆጠቡ። በጎ አድራጎትን አከናውኑ። አእምሯችሁን አጽዱ። ሁሉም የሃይማኖትን ስም የያዘ ድርጅት እነኚህን አረፍተ ነገሮች እንደደጋገመ ነው። ግን የበራ ሰው ዳማን ሲያስተምር ሁለገብ ዳማን ነው የሚያስተምሩ። ወገናዊ ዳማን ምንም አያስተምሩ። ሁለገብና ዘላለማዊ ዳማ። የተፈጥሮ ህግ ዘላለማዊ ነው። ድሮም እንደዚሁ ነበረ፣ አሁንም እንደዚሁ ነው፣ ወደፊትም እንደዚሁ ይሆናል። የተፈጥሮ ህግ በእያንዳንዱ ላይ በሁሉም ላይ ይሰራል። ዳማ ማለት ይህ ነው። ነገር ግን በጣም የሚያሳዝነው ሰዎች ከድንቁርና የተነሳ ከግብዝና የተነሳ የዳማን ዋና ፍሬ ነገር ይዘነጉትና ወደ ተለያየ ሃይማኖታዊ ድርጅት ይቀይሩታል። በዚህ ምክንያት እነዚህ አረፍተ ነገሮች አንድ አይነት ሆነው ትርጉማቸው ግን እንደ ሃይማኖቱ ይለያያል። ሁሉም ሰው አንድ አይነት ቃላት ይደጋግማል። ኃጢአት ከመስራት ተቆጠቡ። መቼም ኃጢአት ስሩ የሚል ሃይማኖት አጋጥሞኝ አያውቅም። ሁሉም ሰው ሁሉም ሃይማኖት በጎ ተግባር አከናውኑ፣ ቅዱስ ስራ ስሩ ይላል። ሁሉም ሃይማኖት ሁሉም ባህል አእምሯችሁን ከመጥፎ ነገር አጽዱ ይላል። ግን አተረጓጎሙ ላይ ከፍተኛ ልዩነት አለ። ምንድነው የኃጢአት ትርጉም? ዳማ ወደ ሃይማኖታዊ ድርጅት ሲለወጥ የዛ ሃይማኖት ተከታዮች፣ የዛ ሃይማኖት ቅዱስ ሰዎች ምናልባት ይህን አይነት ልብስ ይለብሱ ይሆናል፣ ወይ ይህን አይነት ዶቃ አንገታቸው ላይ ያንጠለጥሉ ይሆናል፣ ወይ ግንባራቸው ላይ ይህ አይነት ምልክት ይኖረዋል፣ ወይም ጺማቸውን ያሳድጋሉ። ብቻ ይህ ውጫዊ ምልክት ወይም ያ ውጫዊ ምልክትን ያደርጋሉ። ታዲያ የዚህ ሃይማኖትን የሚከታተሉ ሰዎች እንደዚህ አይነት ውጫዊ ምልክቶች ያላቸውን ሰዎች ቅዱስ ናቸው ብለው የተሳሳተ ትርጉም ይሰጣሉ። ሌላ ትርጉም፣ በእያንዳንዱ ሃይማኖታዊ ድርጅት ያንን ሃይማኖት የሚከተሉ ሰዎች የሆነ አይነት ሃይማኖታዊ ስነ ስርዓት ወይም ቅዳሴ ወይም መዝሙር ያካሂዳሉ። ታዲያ ለእነኚህ ሰዎች ይህን መንፈሳዊ ስርዓት የሚከታተሉ በጣም ንጹህ ጽድቅ ሰዎች ሲሆኑ፣ ነገር ግን ይህን መንፈሳዊ ስነ ስርዓት የማይከታተሉ ሰዎች ኃጢአተኞችና የተረገሙ ናቸው እያሉ አሁንም ንጹህ ሰዎችን በተመለከተ የተሳሳተ ትርጉም ይሰጣሉ። አንድ ሌላ የበለጠ የሚያደናግር ለዳማ የተሰጠ ትርጉም፣ እያንዳንዱ የሃይማኖት ድርጅት፣ እያንዳንዱ ባህል የራሱ የሆነ እምነትና የራሱ የሆነ ፍልስፍና አለው። በዚህ እምነትና ማምለኪያ የሚያመልኩ ሰዎች በጣም ቅዱስ ሲሆኑ፣ ያን እምነት የማይከታተሉ ሰዎች በጠቅላላ ኃጢአተኞች ናቸው። እንደዚህ አይነት የቅዱሳንና የኃጢአተኞች ትርጉም ዳማን ይጎዳል። የዳማ ትርጉም ሁለገባዊ መሆን አለበት። ወገናዊነት አይሰራም። ውጫዊ ምልክት ከሃይማኖት ሃይማኖት ወይም ከሰው ሊለያይ ይችላል። መንፈሳዊ ስነ ስርዓት ከእምነት እምነት ሊለያይ ይችላል። የሃይማኖት ፍልስፍናው ከእምነት እምነት ሊለያይ ይችላል። ነገር ግን የዳማ ትርጉም ሁሌም አንድ አይነት መሆን አለበት፣ ምክንያቱም ይህ ዘላለማዊ ሕግ ነውና። አሁን ወደ ዋናው ነጥብ እንመለስና በዳማ ትርጉም መሰረት ምንድን ነው ኃጢአት ወይም መጥፎ ስነ ምግባር? ሌሎች ፍጡራንን የሚጎዳና የሚረብሽ ማንኛውም አካላዊ ወይም የቃላት ድርጊት ኃጢአት ይባላል። እንዲሁም በዳማ ትርጉም መሰረት መልካም ስነ ምግባር ማለት ሌሎችን ፍጡራን የሚደግፍ፣ ሰላም የሚሰጣቸው፣ የሚያበረታታ፣ የሚረዳ ማንኛውም አካላዊና የቃላት ድርጊት ቅዱስ ስራ ወይም ጥሩ ስነ ምግባር ይባላል። ይህ ትርጉም ሁለገብ ነው። እያንዳንዳችሁ በዳማ ጠለቅ እያላችሁ በተግባር ስትጓዙ ይህ ትርጉም ከተፈጥሮ ሕግ ጋር ጎን ለጎን እንደሚሄድ ግልጽ ይሆናል። የመጀመሪያው ከመጥፎ ስነ ምግባር ተቆጠቡ የሚለው ሲላ ይባላል። ምንም አይነት ሌሎችን ፍጡራን የሚጎዳ የአካል ወይም የቃል ድርጊት አታደርጉ። ንጹህ ህይወት ኑሩ። ሁልጊዜም ጥሩ ድርጊት አከናውኑ። እንዲሁም ከንጹህ ድርጊት ሁሉ ዋነኛው ደግሞ የአእምሮ ባለቤት መሆን ነው። ምክንያቱም ጥፋት የምናጠፋው የአእምሮአችን ባሪያ ስንሆን ነው። በማንም ላይ ምንም አይነት ጥላቻ ወይም ክፋት ሳይኖርባችሁ እንዴት አእምሮአችሁን በንጹህ ነገር ላይ ማሰባሰብ እንደምትችሉ ተለማመዱ። ይህ ከድርጊት ሁሉ በጣም ንጹህ ነው። ይህ አእምሮን ማሰባሰብ ቴክኒክ ሰማዲ ይባላል። ሶስተኛው የዳማ ክፍል ደግሞ አእምሮን ማጽዳት ነው። ይህ ፐኛ ይባላል። ፐኛ ማለት ጥበብ፣ ጥልቅ ተግባራዊ እውቀት ማለት ነው። የዚህን ህግ እውቀት በተግባር በሰውነታችን ውስጥ በቀጥታ ማየት ማለት ነው። ይህን የውስጠኛውን የአእምሮ ክፍል የድሮ ባህሪ እንድንቀይር ይረዳናል። የመጀመሪያው የዳማ ክፍል ሲላ ወይም ትክክለኛ ያኗኗርን በተመለከተ አንድ ሰው መጀመሪያ አካባቢ በትምህርት ደረጃ መጥፎ ተግባርን ማከናወን እንደሌለበት ይገባዋል። አዎ፣ ሌሎችን የሚጎዳ ተግባር በአካል ወይም በቃላት ማከናወን የለብኝም ይላል። ለምሳሌ ሌላ ሰው እንዲመታኝና እንዲገለኝ አልፈልግም። እኔም ሌላ ሰው ብመታ ወይም ብገድል ይህ ሰው በደስታ አይቀበለውም። ስለዚህ ሌላ ሰው በእኔ ላይ እንዲያደርግ የማልፈልገውን እኔም በሌላ ሰው ላይ ማድረግ የለብኝም። ማለትም ሌሎችን ፍጥራን መግደል የለብኝም። አንድ ሰው በጣም የምወደውን ዕቃዬን ቢወስድብኝ በጣም እናደዳለሁ። ይከፋኛል፣ ይቆጨኛል። እኔም የሌላ ሰው ንብረትን መስረቅ ወይም ሳላስፈቅድ መውሰድ የለብኝም። ይህ ባለቤቱን ያቆስላል። አንድ ሰው የቤተሰቤን አባል ወይም ዘመዴን አስገድዶ ወይም ማታሎ የግብረ ስጋ ግንኙነት ቢያደርግ በጣም ይከፋኛል። ውስጤም በጣም ደስ አይለውም። እበሳጫለሁ፣ እቆስላለሁ። ስለዚህ እኔም ከትዳር ውጪ እንደዚህ አይነት ነገር ማድረግ የለብኝም። የሆነ ሰው መጥቶ ሊያታልለኝ ቢሞክር ደስ አይለኝም። ስለዚህ እኔም ውሸት ለሌሎቹ መናገር የለብኝም። ማንም ሰው መጥቶ እንዲጮህብኝና ከባድ ቃላት እንዲናገረኝ አልፈልግም። ስለዚህ እኔም ሰው ላይ መጮህ የለብኝም። እንዲሁም ሁሉም ጤነኛ አስተሳሰብ ያለው ሰው ይህም መጥፎ ነገር ማድረግ የለብኝም፣ ያም መጥፎ ነገር ማድረግ የለብኝም እያለ ራሱን እስከ ተወሰነ ደረጃ መቆጣጠር ይችላል። ነገር ግን በመጠጥ ወይም በሐሺሽ ኃይል ከሰከረ ራሱን መቆጣጠር ያቅተውና በሰላም ጊዜ ማድረግ የማይገባውን መጥፎ ተግባሮች ሁሉ ያደርጋል። ይህ ማለት በመጠጥ ወይም በሌላ ማንኛውም ምጽ አእምሮዬን መመረዝ የለብኝም፣ አእምሮዬ ሁሌ የጠራ መሆን አለበት። ይህን ጉዳይ በአእምሮአችን ልናገናዝበው ይገባል። በሌላ መንገድ ደግሞ አሁንም በማገናዘብ ደረጃ ነገር ግን ትንሽ ጠለቅ ብለን ስናስበው የሰው ልጅ ማህበራዊ ፍጡር ነው። ስለዚህ በህብረተሰቡ ውስጥ ከቤተሰቡ፣ ከዘመዱና እንዲሁም ከጎረቤቱ ጋር ተከባብሮ መኖር አለበት። ነገር ግን ሁልጊዜ በዙሪያው ያሉትን ሰዎች የሚረብሽና ሰላማቸውን የሚያናጋ ከሆነ እንዴት ብሎ ነው እሱ ራሱ ሰላማዊ ኑሮ መኖር የሚችለው? እኔ በዙሪያዬ እሳት እያነደድኩኝ በሚያቃጥል እሳት ተከበቤ እንዴት ብዬ ነው ሰላምና መረጋጋት በውስጤ ማግኘት የምችለው? ሰላምና እርጋታ በውስጤ ከፈለግኩኝ አካባቢ የበለጠ የተረጋጋና ሰላማዊ እንዲሆን ማገዝ አለብኝ። ያኔ ብቻ ነው እኔም ሰላም ማግኘት የምችለው። ምክንያቱም ውስጤ ሰላም ሊሆን የሚችለው አካባቢ ሰላም ሲሆን ብቻ ነው። አሁን ነገሩ ሁሉ ግልጽ እየሆነ ነው። ነገር ግን ዳማ በትክክል ግልጽ የሚሆነው እያንዳንዳችን በተግባር ስንቀምሰው ብቻ ነው። መለማመድ ስንጀምር ብቻ ነው። የበራው ሰው ይህን የተፈጥሮ ሕግ በተግባር ማየት የምንችልበትን ጥልቁ የአእምሯችን ክፍል ድረስ ይወስደናል። ከዛ በተግባር ደረጃ ሁሉም ነገር ግልጽ ይሆናል። እንድታውቁት የሚያስፈልገው መጥፎ ነገር ዝም ተብሎ አይሰራም። ሌላ ሰውን በአካል ወይም በቃላት ለመጉዳት መጀመሪያ ከፍተኛ ክፋት በውስጤ መጠንሰስ አለብኝ። በውስጤ ንዴት፣ ከፍተኛ ጥላቻ ወይም ክፋት ሳይኖርብኝ ከመሬት ተነስቼ ሌላ ሰው አልገልም። በውስጤ ስስት ወይም ምቀኝነት ሳያድርብኝ የሰው ንብረት መስረቅ አልችልም። ውስጤ በከፍተኛ ደረጃ በሩካቤ መንፈስ ካልተረበሸ ከትዳር ውጭ አልማግጥም። ወይም በቅናት፣ በጉራ ብቻ የሆነ መጥፎ ነገር በአእምሮዬ ውስጥ ማደር አለበት። እነዚህን ነገሮች መጀመሪያ በጭንቅላቴ ውስጥ ጠነስሳቸውና ከዛ በኋላ ወደ ቃላት ወይም ድርጊት ተለውጠው ሌሎችን ይጎዳሉ። በዳማ ጎዳና የሚራመድ ሰው ከልምድ ነገሮች እየገባው ይመጣል። እንዲሁም ከልምድ እንደምንረዳው ምን ጊዜም እንደ ንዴት፣ ጥላቻ፣ ክፋት፣ የሩካቤ መንፈስ፣ ፍራቻ፣ ጉራ፣ ቅናት፣ ስስት የመሳሰሉትን መጥፎ አስተሳሰቦች በጭንቅላታችሁ እየተነሳሳችሁ ስትመጡ ተፈጥሮን እየተቃረናችሁ ነው። ይህ ከተፈጥሮ ጋር በፍጹም ጎን ለጎን አይሄድም። ስለዚህ ከተፈጥሮ ቅጣቱን እዚቹ አሁኑኑ ታገኛላችሁ። ከሞት በኋላ ቅጣትም አለ። ከሞት በኋላ ስላለው ጉዳይ ብዙም አንቀበልም ስለምትሉ ለጊዜው ይህን አርስት ወደ ጎን ተውት። ቅጣታችሁን እዚቹ አሁኑኑ ታገኛላችሁ። በጎዳናው መራመድ የጀመረ ሰው ጥፋት ባጠፋ ቁጥር ተፈጥሮ ቅጣቱን ሲቀጣው ግልጽ ይሆንለታል። ምክንያቱም ንዴት በጭንቅላቴ ውስጥ ሲተነሰስ ወዲያውኑ ውስጤ በጣም ይበጠበጣል። ደስተኛ አልሆንም። በጣም ምስኪንና መከረኛ ሆናለሁ። በውስጤ ንዴት እየተነሰስኩኝ በንዴት ናላይ እየዞረ ከዛ ጎን ለጎን ሰላምና መረጋጋት ሊሰማኝ በፍጹም አይችልም። ስለዚህ ተፈጥሮ እየቀጣኝ ነው ማለት ነው። በተመሳሳይ ሁኔታ ሌሎችንም መጥፎ ነገሮች በጭንቅላቴ ስተነስስ ተፈጥሮ ወዲያውኑ ይቀጣኛል። ስለዚህ ይህን አውቃችሁ ደግሞ ጥሩ ካልሆኑ አድራጎቶች ብትቆጠቡ፣ መጥፎ አስተሳሰቦችን በአእምሯችሁ ባትጠነስሱ ተፈጥሮ ይክሳችኋል ማለት ነው። ውስጣችሁ ሰላማዊና የተረጋጋ ይሆናል። አሁን የተፈጥሮ ሕግ ግልጽ እየሆነላችሁ መጣ ማለት ነው። ሌሎችን አትጉዱ። ሌሎችን አታሰቃዩ። ሌሎችን የሚረብሹ ማንኛውም አይነት የቃላት ወይም የአካላት ድርጊት አታድርጉ። ምክንያቱም ራሳችሁን እየጎዳችሁ ነው። ይህን አታውቁም እንጂ ድርጊታችሁ መጀመሪያ የሚጎዳው እናንተኑ ነው። የሆነ ሰው ለመግደል መጀመሪያ ንዴት ትጠነሳላችሁ። ስትናደዱ ደግሞ እዛው እየተቀጣችሁ ነው ማለት ነው። የራሳችሁ ንዴት የመጀመሪያው ተጠቂ ራሳችሁ ናችሁ። ይህ በዳማ ጎዳና ለሚራመድ ሰው በደንብ ግልጽልጽ ይልለታል። ይህ ቅጣት በደንብ እየገባችሁ ሲመጣ፣ ምክንያቱም በተግባር በራሳችሁ ላይ እያያችሁ ስለሆነ የድሮ የመጥፎ ባህሪዎች እየተቀየሩ ይመጣሉ። የአኗኗር ዘይቤያችሁ እየተስተካከለ ይመጣል። ይህን ቅጣት በውስጡ በተግባር ላልቀመሰ ሰው ግን ሁሌ ቅድሚያ የሚሰጠው በውጭ ስለሚከናወኑት ሁኔታዎች ነው። ተፈጥሮ መቼ እየቀጣው እንደሆነና ተፈጥሮ መቼ እየካሰው እንደሆነ መቼም ሊገባው አይችልም። አሁን በእነዚህ 10 ቀናት በምትማሩት ቴክኒክ ሁሉ ነገር ግልጽ እየሆነ ይመጣል። ይህ ግልጽ የሚሆንላችሁ ዝም ብሎ በትምህርት ብቻ ወይም እምነት ስላደረባችሁ ወይም ቡድሃ እንደዚህ ነው ስላለ ወይም የሃይማኖት መስራቾች ስለሰበኩ ወይም መንፈሳዊ መጽሐፍ ላይ ስለተጻፈ አይደለም። ግልጽ የሚሆንበት ምክንያት ራሳችሁ በራሳችሁ ላይ በቀጥተኛ ተግባራዊ ልምድ ስላያችሁት ነው። ልክ ለመጀመሪያ ጊዜ እሳት ምን እንደሆነ ሳታውቁ እጃችሁን እሳት ላይ ብታስቀምጡት ስለሚያቃጥላችሁ ከዚህ ተግባራዊ ልምድ ትወስዳላችሁ። እሳት ሲነኩት ያቃጥላል፣ በጣም ያማል ትላላችሁ ለራሳችሁ። ከዚህ በኋላ ሁሌ ከእሳት ትጠነቀቃላችሁ፣ ምክንያቱም መቃጠል አትፈልጉማ። በዚህ ቴክኒክ እንደምትረዱት አንድ ሰውን ለመጉዳት ስታስቡ ያንን ሰው ከመጉዳታችሁ በፊት መጀመሪያ የምትጎዱት ራሳችሁን ነው። መጀመሪያ ውስጣችሁ መለብለብ ይጀምራል። በውስጣችሁ ያለው የገሃነም እሳት እዚቹ አሁኑኑ እየለበለባችሁ ነው። በሌላ በኩል ደግሞ ሌሎችን የሚደግፍና የሚረዳ መልካም ስራ፣ ጥሩ ስነ ምግባር ስታከናውኑ ውስጣችሁ በእርጋታ ይርከበገባል። ሰላም በውስጣችሁ ይሰፍናል። በውስጣዊ ገነት መደሰት ትጀምራላችሁ። ሲኦል ያለው በውስጣችን ነው፣ ገነትም ያለው በውስጣችን ነው። አንድ ሰው ይህን በልምድ ደረጃ እያየ ሲመጣ ዳማን ከልቡ መከታተል ይጀምራል። ከመጥፎ ስነ ምግባር ተቆጠቡ፣ ጥሩ ስነ ምግባር አከናውኑ። አሁን በጎዳናው እንዴት ደረጃ በደረጃ መራመድ እንዳለባችሁ አስረዳችኋለሁ። አጠቃላይ ጎዳናው በዛን ጊዜ በሚነገረው ቋንቋ ማለትም ፓሊ አሪዮ አታንጊኮ ማጎ ይባላል። አሪዮ ንጹሃን፣ ማጎ ጎዳና ወይም መንገድ ማለት ነው። ባለ 8 ቅርንጫፍ የንጹሃን መንገድ። የንጹሃን መንገድ የተባለበት ምክንያት ማንኛውም በዚህ ጎዳና ላይ የሚራመድ ሰው አእምሮ ከጉድፍ እየጠራ ስለሚመጣ ንጹህ ሰው፣ ቅዱስ ሰው መሆኑ አይቀርም። የዚህ ሀገር ወይም የዛ ሀገር፣ የዚህ ዘር ወይም የዛ ዘር፣ የዚህ ቆዳ ከለር ወይም ያ ቆዳ ከለር፣ የዚህ ጾታ ወይም የዛ ጾታ ብሎ ልዩነት የለውም። ማንኛውም በዚህ ጎዳና ላይ የሚጓዝ ሰው ቅዱስ ሰው ይሆናል፣ ንጹህ ሰው ይሆናል፣ ልቡ ቅን ይሆናል፣ ልበ ንጹህ ሰው ይሆናል። ባለ 8 ቅርንጫፍ የንጹሃን መንገድ የተባለበት በዚሁ ምክንያት ነው። ይህ የንጹሃን መንገድ በ3 ንዑስ ክፍሎች ይከፈላል። ሲላ፣ ሰማዲ፣ ፐኛ። የመጀመሪያው ክፍል ሲላ፣ ሌሎችን የሚረብሽና የሚጎዳ ምንም አይነት አካላዊ ወይም የቃላት ድርጊት አታከናውኑ የሚል ነው። ሲላ እንደገና በ3 ንዑስ ክፍሎች ይከፈላል። ሰማ ቫቻ፣ ሰማ ከመንታ፣ ሰማ አጂቫ። ሰማ ማለት ትክክለኛ ማለት ነው። ሰማ ቫቻ፣ ንግግራችሁ ትክክለኛ መሆን አለበት። እንዴት ነው ንግግራችሁ ትክክለኛ መሆኑንና ለመሆኑን የምታውቁት? እኔ ጥሩ ስላልሆኑ ንግግሮች አስረዳችኋለሁ። ከነዚህ ከተቆጠባችሁ የቀሩት ንግግራችሁ ጠቅላላ ጥሩ ናቸው። ትክክለኛ ያልሆኑ ንግግሮች፣ ውሸት መናገር ጥሩ ያልሆነ ንግግር ነው። ሰው ላይ ያለ አግባቡ መጮህ ወይም መሳደብ ጥሩ ያልሆነ ንግግር ነው። ሌሎችን ይጎዳል፣ ለምንም አይጠቅማቸውም። ሰውን ማማት ወይም መቦጨቅ ጥሩ ንግግር አይደለም። ያልሆነ ወሬ እያመላለሱ ሰዎችን ማጣላት። ለምሳሌ 2 ጓደኛሞች አሉ እንበል። ያልተጣራ ወሬ ከሆነ ቦታ ተሰሙና ወይም ራሳችሁ ፈጥራችሁ እገሌ እንዲያለሽ ብላችሁ ጓደኝነታችሁን ብታቆራረጡ ይህ ጥሩ ንግግር አይደለም። ወይም ዝም ብሎ የባጡን የቁጡን መዘባረቅ፣ የማይረባ ወሬ ማውራትና የራስን ጊዜ በከንቱ ማባከን፣ የሰውን ጊዜ በከንቱ ማባከን ትክክለኛ ንግግር አይደለም። እነዚህ እስካሁን የጠቀስናቸው ጠቅላላ ትክክለኛ ንግግሮች አይደሉም። ከነዚህ ከተቆጠባችሁ ንግግራችሁ ጠቅላላ ንጹህ ይሆናል፣ ወይም ንግግራችሁ ሰማ ቫቻ ይሆናል። የሚቀጥለው የስላ ክፍል ደግሞ ሰማ ከመንታ ይባላል። ትክክለኛ አካላዊ ተግባር ማለት ነው። መለኪያው ምን ጊዜም አንድ አይነት ነው። ሌሎች ፍጡራንን ከሚጎዳ አካላዊ ተግባር ተቆጠቡ። ሌሎች ፍጡራንን የሚጎዳ አካላዊ ተግባር ንጹህ ተግባር አይደለም። ከዚህ ተግባር ከተቆጠባችሁ ስራችሁ ሁሉ ትክክለኛ ይሆናል። አትግደሉ፣ አትስረቁ፣ የተሳሳተ የሩካቤ ግንኙነት አታደርጉ፣ ትክክለኛ አስተሳሰባችሁን የሚያሰናክል ምንም አይነት እጽ ወይም አልኮል መጠጥ አትቅመሱ። ከነኚህ ስትቆጠቡ የቀረው ተግባራችሁ ጠቅላላ ትክክለኛ ነው። ሶስተኛው የሲላ ክፍል ሰማ አጂባ ይባላል። ትክክለኛ መተዳደሪያ ይኖራችሁ። አንድ ሰው ካልሞነኮሰ ወይም ዓለም በቃኝ ካላለ በስተቀር በልመና በፍጹም መተዳደር የለበትም። ነገር ግን የመተዳደሪያውን አይነት በተመለከተ መለኪያው አሁንም ያው ነው። ማንንም ሳይጎዳ በትክክልና በታታሪነት ሰርቶ ኑሮን ማሸነፍ አለበት። እንደ ሙያው አይነት አዎ የልፋታችሁን ዋጋ ማግኘት አለባችሁ። ነገር ግን በዚህ ስራችሁ ማንም መጎዳት የለበትም። ለምሳሌ አንድ በንግድ ስራ ላይ የሚተዳደር ሰው ጥሩ ትርፍ ሊያገኝ ይችላል። ነገር ግን ይህ ንግድ ሌሎችን የሚጎዳ ከሆነ ሳማ አጂባ ወይም ጥሩ መተዳደሪያ አይደለም። ወይም ደግሞ የእናንተ ስራ ሌሎች ሰዎች ሲላቸውን እንዲሰብሩ ወይም መጥፎ ስራ እንዲሰሩ የሚያበረታታ ከሆነና እንዲሁም ይህ መጥፎ ስራ እነሱን ውስጣቸውን ሰላም የሚረብሽ ከሆነ ሳማ አጂባ ወይም ጥሩ መተዳደሪያ አይደለም። ለምሳሌ አንድ ሰው ጦር መሳሪያ ንግድ ጀመረ እንበል። ጥይት፣ ቦምብ፣ አቶም ቦምብ፣ ሃይድሮጂን ቦምብ እየሸጠ በጣም ብዙ ትርፍ ሊያገኝ ይችላል። ነገር ግን ማንኛውም ይህንን የሚገዛ ሰው የሚጠቀመው ሌሎችን ለመግደል ነው። ስለዚህ ጥሩ መተዳደሪያ አይደለም። ምናልባት ነጋዴው እኔ አልገደልኩም ሊል ይችላል። ቢሆንም ሌሎች እንዲገሉ እያበረታታ ነው። ሌላ ምሳሌ፣ አንድ ሰው ከብት ይቀልብና ለአራጅ ይሸጣል። እኔ አልገደልኩም ሌላ ሰው ነው የሚገለው ብሎ ሊያስብ ይችላል። ነገር ግን አራጁን እንዲገደል እያበረታታ ነው። ስለዚህ ጥሩ መተዳደሪያ አይደለም። እንዲሁም አንድ ሰው በመርዝ ንግድ ሊሰማራ ይችላል። ታዲያ ማንኛውም ይህን መርዝ የሚገዛ ሰው የሚጠቀመው የሌሎቹን ፍጥራን ህይወት ለማጥፋት ነው። በዚህ ምክንያት የመርዝ ንግድ ጥሩ መተዳደሪያ አይደለም። መተዳደሪያችሁ ሌሎችን ሲላ እንዲሰብሩ የሚያስገድድ ከሆነ ጥሩ መተዳደሪያ አይደለም። እንዲሁም አንዳንድ ሙያዎች ከውጭ ሲታዩ ጥሩ ሙያዎች ሊሆኑ ይችላሉ። ነገር ግን ዓላማው ትክክል ካልሆነ መተዳደሪያውም ትክክል አይደለም። በአስተማሪያችን ጎይንካጂ ላይ የደረሰ ገጠመኝን እንዲህ ብለው ተርከውልናል። ብዙ ዓመታት አልፈውታል። በዛን ጊዜ ንጹህ ዳማ ምን እንደሆነ አላውቅም ነበር፣ ምክንያቱም በውስጤ ያለውን እውነት ማየት አልችልም ነበር። እንደዛም ሆኖ ራሴን የዳማ ሰው፣ በጣም ሃይማኖተኛ ሰው፣ በጣም ንጹህ ሰው አድርጌ ነበር የሚቆጥረው። ሁሌ ቤተ ክርስቲያን እሄዳለሁ፣ ቅዳሴ እካፈላለሁ፣ ስጦታና እርዳታ በየጊዜው አደርጋለሁ። ስለዚህ በእኔ ቤት እንደ እኔ ንጹህ ሰው የለም። እንደ ድንገት የቤተሰብ አባል ታመመ። አጋጣሚ ሆኖ በዛን ጊዜ የግል ዶክተራችን በጉዞ ላይ ነበረ። ያው ሌላ ዶክተር መጥራት ነበረብኝ። ይህ ዶክተር በጣም ዝነኛና እሱን ለማግኘት ሁልጊዜ ወረፋው ረጅም ነው። በዚህ ምክንያት ይምጣ አይምጣ እርግጠኛ ስላልነበርኩ ያው ስራው ቦታ ለመለማመጥ ሄድኩኝ። ሌላ ጊዜ የስራው ቦታ በበሽተኛ የተጨናነቀ ነበር። አሁን ግን ቦታው ጭር ብሏል፣ ምንም በሽተኛ የለም። በእርግጥ በውስጤ በጣም ደስ አለኝ፣ ምክንያቱም አሁን ስራ ስለማይኖረው ከእኔ ጋር ሊመጣ ይችላል። ነገር ግን እንደው ነገሩ ስለኮነኮነኝ፣ ዶክተር ሌላ ጊዜ ስመጣ ክሊኒክህ በበሽተኛ የተጨናነቀ ነው፣ እንዴት ነው ዛሬ ብቻህን ልትሆን የቻልከው ብዬ ስጠይቀው በጣም በተከፋ አኳኋን፣ ይገርመሃል ጎይንካጂ፣ በዚህ ወቅት በየዓመቱ ሁልጊዜ ተስቦ ይመጣ ነበር። እኔ እንጃ ምን እንደነካው ይህን ዓመት ምንም ተስቦ የለም ብሎ መለሰልኝ። እኔም ሰውነቴን ዝግነን አለኝ። እስቲ ያሳያችሁ። የዶክተር ሙያ፣ የሐኪም ሙያ፣ ሰውን ከበሽታ ነፃ ለማውጣት የሚረዳ ቅዱስ ሙያ ይዞ ፍላጎቱን ግን ተመልከቱት። የተስቦ በሽታ በየጊዜው እንዲመጣና ሰዎችን እያሳመመ እሱ ትርፉን እንዲያገኝ ይጸልያል። ዶክተሮች ሁሉ እንዲናቸው ማለት አይደለም። ሁሉንም መወንጀል የለብንም። ግን ያጋጠመኝ እውነት ይህ ነበር። በጣም ታዘብኩት። እንዳልኳችሁ በዚያን ጊዜ በውስጥ ያለውን እውነት ማየት አላውቅበትም ነበር። አንድ ሰው የውስጡን እውነት መመርመር ካልጀመረ ሁልጊዜ የሌሎች ጥፋት ብቻ ነው የሚታየው። ሁሌ የሰዎችን ደካማ ጎን እንደፈለገ፣ ይሁት ይሄ ሰው መጥፎ ነው፣ ይሄ ሰው እንዴት ባለጌ ነው፣ ይሄ ሰው እንዲህ አደረገ እያለ ሰዎችን እንደወነጀለ ይኖራል። ልክ ይህን ቴክኒክ መለማመድ ስጀምር፣ ማለትም እውነትም በውስጥ የማጤን ስጀምር፣ እኔም ከዶክተሩ የባስኩኝ ሆኜ ያገኘሁት። የመጣሁት ከነጋዴ ማህበረሰብ ነው። ስለዚህ በንግድ ዓለም የተሰማሩ ሰዎችን ዓላማና አስተሳሰብ በደንብ አውቀዋለሁ። የራሳችን መግባቢያ ቃላቶች አሉ። እንበልና ጦርነት ወይም ድርቅ ከመጣ የሸቀጥ እጥረት ስለሚኖር የእቃዎች ዋጋ ይንራል። በቋንቋችን ገበያው እየተሻሻለ ነው እንላለን። እቃዎች ሁሉ በከፍተኛ ዋጋ ይሸጣሉ። በእጃችን ያለው ሸቀጥ ጠቅላላ ከፍተኛ ትርፍ ያስገኛል። ስለዚህ ገበያው እየተሻሻለ ነው። በሌላ በኩል ደግሞ ምንም ጦርነት ወይም ድርቅ ከሌለና ሁሉም ነገር ሰላም ከሆነ ሸቀጦች ይትረፈረፋሉ። ስለዚህ እቃዎች በጣም ይረክሳሉ። ከዛ በተከፋ አንደበት እባክህ አትጠይቀኝ ስለ ዘንድሮ ንግድ፣ ክስረት በክስረት ሆኛለሁ እንላለን። እስቲ ተመልከቱት፣ ምን አይነት አስተሳሰብ፣ ምን አይነት ዓላማ ነው ያለን? ህብረተሰቡ ቢሰቃይ ባይሰቃይ የእኛ ጉዳይ አይደለም። ብቻ እንደፈለገው ሆኖ ትርፋችንን ማግኘት አለብን። እንደዚህ አይነቱን ሁናቴ ቁጭ ብለን ውስጣችንን መመርመር ካልጀመርን እንዲሁ በወሬ ብቻ አይገባንም። ንግድ ማካሄድ ምንም ክፋት የለውም። አንድ ነጋዴ መቼም የልፋቱን ዋጋ ትርፍ ማግኘት አለበት። ሁልጊዜም ማንንም ሳይጎዳ በዚህ ሙያው ህብረተሰቡን ለማገልገል ጥሩ ሚና እየተጫወተ መሆኑ እስከገባው ድረስ። አንድ ሰው በፈለገው ሙያ ሲሰራ በዚህ ሙያዬ ህብረተሰቡን እያገለገልኩኝ ነው፣ የማገኘውም ትርፍ በዚሁ አገልግሎቴ ነው ብሎ ሲያስብ ህብረተሰቡን ማገልገል ቅድሚያ ስለተሰጠው በዚህ ሁናቴ የሚመጣ ትርፍ ንጹህ ትርፍ ነው። እንዳልኳችሁ ንግድ ማካሄድ ምንም ክፋት የለበትም። ነጋዴ ከፋብሪካው ዕቃን በጅምላ ገዝቶ ለህብረተሰቡ ያከፋፍላል። ይህም ማድረግ ህብረተሰቡን ይጠቅማል። እያንዳንዱ ግለሰብ ፋብሪካ ድረስ እየሄደ ዕቃ ሊገዛ አይችልም። በፋብሪካውና በተጠቃሚው መካከል ሸቀጦችን በጅምላ ገዝቶ በችርቻሮ የሚያከፋፍል ሰው ያስፈልጋል። ነገር ግን ይህ ነጋዴ ሁሌም ህብረተሰቡን ለመበዝበዝና ትርፍ ለማጠራቀም ብቻ የሚያስብ ከሆነ ጥሩ ንግድ አይደለም። ይህ ገንዘብ እየተባለ የሚሮጠው የአይጥ ሽቅድድሞሽ ሰዎችን ያሳብዳል። ይህ ከንጹህ ኑሮ ያርቀዋል። ይህ ከዳማ ያርቀዋል። በሰማ አጂባ ዓላማችን ንጹህ መሆን አለበት። ትርፍ የምናገኘው በቅን አስተሳሰብ ሌሎችን ሳንጎዳ መሆን አለበት። ማንኛውም የህብረተሰብ አባል በሚችለው አቅም የሚኖርበትን ማህበረሰብ ለመደገፍ የራሱን ሚና መጫወት አለበት። እነዚህ ሰማ ባቻ፣ ሰማ ከመንታ እና ሰማ አጂባ ሁሉም በመጀመሪያው ሲላ ወይም ጥሩ ስነ ምግባር በሚባለው የዳማ ክፍል ውስጥ ይጠቃለላሉ። የዳማ አስተማሪ ይህን አስተምሮ ብቻ ቢያቆም ምንም የበራ ሰው ወይም አዋቂ ሰው ነው ማለት አንችልም። የበራ ሰው ዳማን በአጠቃላይ ነው የሚያስተምረው። ዝም ብሎ ብቻ ሰዎችን ኦ እናንተ የዚህ ዓለም ሰዎች ይህንን አታደርጉ፣ ይህንን አታደርጉ፣ ይህን ደግሞ አድርጉ፣ ይህንን አድርጉ እያለ ቢለፈልፍ ሰዎች በአንድ ጆሮአቸው ሰምተው በሌላ ጆሮአቸው ያሰጡታል። ታጥቦ ጭቃ እንደማለት ነው። ይህ የዳማ አንደኛው ክፍል ነው። ብቻውም ብዙም ጥቅም አይሰጥም። ምክንያቱም አብዛኛው ሰው ይህን መጥፎ ተግባር ማድረግ እንደሌለበት፣ ያን መጥፎ ተግባር ማድረግ እንደሌለበት በደንብ ያውቃል። እንደዛም ሆኖ ሁሌ ያንኑ ስህተት እንደደጋገመ ይኖራል። የመጠጥ ሱስ ያለበት ሰው መጠጥ ጥሩ እንዳልሆነ በደንብ ያውቃል። ከመጠጥ ሱስ መላቀቅ እንዳለበት ያውቃል። ምክንያቱም መጠጥ መጥፎ ነው። እንዲሁም ቁማርተኛ መጫወት እንደሌለበት በደንብ ያውቃል። ሁሌ ማታ ማታ ገንዘቡን ካስረከበ በኋላ ሁለተኛ ላለመጫወት እንደማለ ነው። ግን ሰዓቷ ስትደርስ ሁሉ ነገር ተረስቶ ሰካራምም ወደ መጠጥ ቤቱ፣ ቁማርተኛም ወደ ቁማሩ ጨዋታ ይሄዳሉ። ለምንድን ነው እንደዚህ የሚሆነው? ምክንያቱም እነዚህ ሰዎች አእምሯቸውን መቆጣጠር አይችሉም። ሁሌ የሱሳቸው ባሪያዎች ናቸው። የራሳቸው አእምሮ ባሪያዎች ናቸው። በውስጣቸው ያለው ስር የሰደደ አመል ባሪያዎች ናቸው። ዝም ብሎ ይህን አታደርጉ እያሉ መለፍለፍ ብቻውን ብዙም አይረዳም። ሲላ ብቻውን ብዙም አይረዳም። ወደሚቀጥለው የዳማ ደረጃ መሸጋገር ያስፈልጋል። ይህም ሰማዲ ወይም የአእምሮ መቆጣጠር ማለት ነው። እንዴት የአእምሯችሁ ጌታ ወይም ባለቤት እንደምትሆኑ ትማራላችሁ። አእምሯችሁን መሰረቱ ንጹህ በሆነ ቁስ ላይ ማሰባሰብ ትማራላችሁ። ኩሰለች ተሳ ኤካጋተን፣ አእምሮን መሰረቱ ንጹህ በሆነ ቁስ ላይ ማሰባሰብ፣ ይህ ሰማዲ ይባላል። በዚህ በሰማዲ ውስጥ አሁንም ሌሎች 3 ንዑስ ክፍሎች አሉ። ሰማ ባያሙ፣ ሰማ ሳቲ፣ ሰማ ሰማዲ። የመጀመሪያው ክፍል ሰማ ባያሙ፣ ትክክለኛ ጥረት፣ ትክክለኛ ልምምድ። ሰውነታችሁ በጣም ደካማ ሲሆንና በሽታ ሁሌ ቢያጠቃው፣ ትንሹም ትልቁም ነገር ጤና ቢነሳችሁ፣ ሰውነታችሁን ለማጠንከር የሆነ ነገር ማድረግ አለባችሁ። ወለም ዘለም እያላችሁ ጓደኞቻችሁ ቢያዩችሁ ስፖርት እንድትሰሩና ጡንቻችሁን እንድታጠነክሩ ይመክሯችኋል። በተመሳሳይ ሁኔታ አእምሯችሁ ሲደካክም፣ እዚህ ለሁለት ቀን ሰርታችሁ መቼም ምን አይነት ደካማ አእምሮ እንደተሸከማችሁ ተረድታችሁታል። ምን አይነት በሽተኛ አእምሮ ነው ተሸክማችሁ የምትዘሩት? እዚህ ወልከፍ፣ እዚያ ወልከፍ፣ ዝልፍልፍ ያለ አእምሮ። ይህን ደካማ አእምሮ ለማጠንከር የሆነ ነገር ማድረግ አለባችሁ። ይህ ሰማ ባያሙ ይባላል። 4 አይነት ልምምዶች አሉ። በዳማ ሁሉ ነገር መጀመሪያ ራስን መመርመር ነው። የመጀመሪያው ልምምድ አሁን ባለሁበት ሁኔታ ይሄና ይሄ ጥሩ ያልሆኑ ባህሪዎች በአእምሮዬ ውስጥ አሉ ብላችሁ ራሳችሁን ከመረመራችሁ በኋላ እነዚህ መጥፎ ባህሪዎች ነቅላችሁ አውጧቸው። 2 ልምምድ፣ አሁንም ራሳችሁን መርምሩ። አእምሮዬ በአሁኑ ሰዓት ይሄና ይሄ መጥፎ ባህሪዎች የሉበትም ትላላችሁ። ስለዚህ እነዚህ መጥፎ ባህሪዎች እንዳይገቡ የአእምሮአችሁን በር ጠቅላላ ተዘጋላችሁ። 3 ልምምድ፣ አሁንም አእምሮአችሁን መርምሩ። አእምሮዬ ይሄ ጥሩ ባህሪ ያለው፣ ያ ጥሩ ባህሪ ያለው ትላላችሁ። በዚህ ጥሩ ባህሪ ምክንያት ደግሞ ኩራት እንዳያድርባችሁ። ይህን ጥሩ ባህሪ ለማባዛትና ለማዳበር ሞክሩ። 4 ልምምድ፣ አሁንም ራሳችሁን መርምሩ። አእምሮዬ ይህን አይነት ጥሩ ጸባይ የለበትም። ይህ ጥሩ ጸባይ በእናንተ ውስጥ እንዲገባ ሁሉንም በራችሁን ክፈቱ። እነዚህ ጤነኛ የአእምሮ ልምምዶች ይባላሉ። ይህ ሰማ ባያሙ ይባላል። የሚቀጥለው ደረጃ ደግሞ ሰማ ሳቲ ይባላል። ትክክለኛ ማተኮር ማለት ነው። በአሁኗ ሰዓት በሰውነታችሁና በአእምሯችሁ ላይ የሚከሰተውን እውነት መገንዘብ ወይም ማጤን ትክክለኛ ማተኮር ይባላል። ያለፈውን ጊዜ ማጤን አይቻልም። ይህ ሰዓት የሚባለው ቃል ሁለት ትርጉም አለው። አንደኛው ትርጉም ትዝታ ነው። ያለፈውን ነገር ማስታወስ ሰማ ሰዓት አይደለም። እንዲሁም ወደፊት ስለሚመጣው ጊዜ ማጤን አይቻልም። ዝም ብሎ ማሰብ ወይም ማለም ወይም ማቀድ ብቻ ነው የሚሆነው። ትክክለኛ ማጤን የሚባለው አስተሳሰባችሁን አሰባስባችሁ በአሁኗ ጊዜ በሰውነታችሁ ላይ የሚከሰተውን ክስተት ስታጤኑ ነው። እንደዚህ ያላችሁ ከአሁኗ ጊዜ ወደምትቀጥለዋ ጊዜ፣ ከዛ ወደምትቀጥለዋ ጊዜ ያለማቋረጥ በዚህ በአካላችሁ በአእምሯችሁ እንዲሁም በሁለቱ ግንኙነት ያለውን እውነት ማጤን ማለት ነው። እያደረጋችሁት ያላችሁት ይህንኑ ነው። ስራችሁን የጀመራችሁት የሚገባውንና የሚወጣውን ትንፋሽ ከጊዜ ወደ ጊዜ ያለማቋረጥ በማጤን ነው። ጥልቅ ትንፋሽ ከሆነ ጥልቅ ትንፋሽ ነው። ላይ ላዩን ከሆነ ላይ ላዩን ነው። በግራ አፍንጫ ቀዳዳ ካለፈ በግራ አፍንጫ ቀዳዳ፣ በቀኝ አፍንጫ ቀዳዳ ካለፈ በቀኝ አፍንጫ ቀዳዳ፣ በሁለቱም አፍንጫ ቀዳዳዎች የሚገባ ከሆነ ትንፋሼ በሁለቱም አፍንጫ ቀዳዳዎች እያለፈ ነው እያላችሁ ልክ እውነትን እንዳመጣጡ ታጤናላችሁ። ምናልባት አዲስ ተማሪዎች ትንፋሻቸው በጣም ከለሰለሰ ይግባ ወይም ይውጣ መለየት ያቅታቸው ይሆናል። ይህ በሚያጋጥምበት ጊዜ አውቀው ትንፋሻቸውን ጠንከር አድርገው እንዲተነፈሱ ይፈቀዳል። ነገር ግን ትንፋሽን መግባቱንና መውጣቱን ማጤን ሲጀምሩ ወዲያውኑ ወደ ተፈጥሯዊውና ትክክለኛው ትንፋስ መመለስ አለባቸው። እንደዚህ እያደረጋችሁ አእምሯችሁን እየሞረዳችሁ በጣም ለስላሳውን ትንፋሽ ማጤን እንዲቻል ማሰልጠን አለባችሁ። ይህ ማለት እውነትን እናንተ እንደፈለጋችሁ ሳይሆን በተፈጥሮ እንዳመጣጡ እያጤናችሁት ነው። ይህም የታቡታ ይባላል። እውነትን ከጊዜ ወደ ጊዜ እንዳመጣጡ መቀበል ማለት ነው። ሰሞኑን ይህን ስታደርጉ ነው የከረማችሁት። ሌላ መገንዘብ ያለባችሁ ነገር አጠቃላይ ጎዳናው የሚወስዳችሁ ከዚህ ጠጣር፣ ከጓጎለ፣ ጠንካራ፣ ድፍን የተሸፈነ እውነት ማለትም ገና ስራችሁን ስትጀምሩ የሚያጋጥማችሁ ይህንኑ ነው። ቀስ በቀስ ወደ ለስላሳው የሟሟ የደቀቀ የረቀቀ እውነት ድረስ ያደርሳችኋል። አጠቃላይ የአካላዊ መስክን ከጓጎለው ወደ ረቂቁ እውነት ታጤናላችሁ። አጠቃላይ የአእምሮ መስክን ከጓጎለው ወደ ረቂቁ እውነት ታጤናላችሁ። አጠቃላይ አእምሮና በአእምሮ ውስጥ የሚከሰቱትን ሂደቶች ከላይኛው ክፍል ወደ ውስጠኛው ወደ ረቂቁ እየተጓዛችሁ ታጤናላችሁ። በዛን ጊዜ ቋንቋ ቡድሃ እንዲህ ይል ነበር፣ ከኦላሪኮ ወደ ሱኩማ። እያንዳንዱ እርምጃችሁ የሚወስዳችሁ ወደ ሱኩማ፣ ሱኩማ ወደ ረቂቋ፣ ረቂቋ ረቂቋ እውነት ነው። ከዛ አጠቃላይ የአእምሮና የአካል ረቂቅ እውነቶችን ካጤናችሁ በኋላ የአእምሮና የአካል መስክን ትሻገሩና ሌላ ነገር ትቀምሳላችሁ። እንደተገነዘባችሁት በዚህ በአካልና አእምሮ መስክ ምንም ቋሚ ነገር የለም። ነገሮች ይከሰታሉ፣ ያልፋሉ። ይከሰታሉ፣ ያልፋሉ። ይከሰታሉ፣ ያልፋሉ። ሁልጊዜ አንድ የሆነ ለውጥ እየተካሄደ ነው። ሁልጊዜ የሆነ ለውጥ ይከናወናል። ምንጊዜም የማያቋርጥ ንዝረት፣ የማያቋርጥ ጅረት እየፈሰሰ ነው። ነገር ግን ይህን የአእምሮ መስክ ስንሻገረው ምንም ነገር አይከሰትም፣ እንዲሁም ምንም ነገር አያልፍም። ይህ የመጨረሻው ዘላለማዊ እውነት ነው። ይህን እውነት በቃላት መግለጽ ወይም ቁጭ ብሎ መገመት በጣም አስቸጋሪ ነው። በዳማ ምንም ነገር መገመት የለበትም። ምንም ነገር ቡድሃ ስላለ ወይም አስተማሪው ስላለ መቀበል የለባችሁም። ይህን እውነት ራሳችሁ በተግባር ማየት አለባችሁ። ይህን እውነት በተግባር ማየት አንድን ሰው ሁለመናውን ይቀይረዋል። ይህን የመጨረሻ እውነት ለተወሰነ ሰከንድ እንኳን የቀመሰ ሰው ወዲያውኑ ወደ ቅዱስ ሰው ይቀየራል። በአጠቃላይ ጎዳናው ከዚህ ከጓጎለና የተሸፈነ እውነት ወደ ረቂቁ የመራመዱ ሂደት ራስን ከመጥፎ አስተሳሰብና ከክፋት የማጣራት ሂደት ነው። ይህ በመንገዱ እየገፋችሁ ስመጡ እየገባችሁ ይመጣል። አሁን አንድ ነገር ግልጽ ነው። ከጓጎለው ወደ ለስላሳው ወይም ረቂቁ እውነት እየሄዳችሁ ነው። ነገር ግን እናንተ ረቂቁ እውነትን መፍጠር አትችሉም። ይህን ለዳማ መተው አለባችሁ። ይህን ለተፈጥሮ መተው አለባችሁ። ተፈጥሮ በራሱ ጊዜ ያማመዋል። እናንተ ማንኛውም በሰውነታችሁ በአሁኑ ጊዜ የሚከሰተው እውነት ላይ አተኩሩ። መጀመሪያ ጠንከር ያለ ትንፋሽ ልትተነፍሱ ትችላላችሁ። ጠንካራ ትንፋሽ እየተነፈሳችሁ መሆናችሁን ትገነዘባላችሁ። ከዚያ ይህ ትንፋሽ ቀስ በቀስ እየለሰለሰ እየቀጠነ ይመጣል። አሁንም ይህን ታጤናላችሁ። ዛሬ ቀኑን ሙሉ በትልቁ ሶስት ማዕዘን ላይ ማለትም ከላይኛው ከንፈራችሁ ጀምሮ በሁለቱ የአፍንጫችሁ ቀለበቶችና በአፍንጫችሁ ውስጥ ማንኛውም ቦታ አእምሯችሁን አሰባስባችሁ ትንፋሻችሁ አፍንጫችሁን ሲነካ ስታጤኑ ውላችኋል። ቡድሃ በትንሽ የሰውነት ክፍል ላይ እንድንሰራ የፈለገው አእምሮ ማሰባሰቢያው ክፍል ባነሰ ቁጥር አእምሯችን እየተሞረደና እየሾለ ስለሚመጣ ነው። ነገና ከነገ ወዲያ ደግሞ ይህን የሰውነት ክፍል የባሰ ታሳንሱታላችሁ። ለጊዜው በዚህ ሶስት ማዕዘን ላይ ስራችሁን ቀጥሉ። ያው ቀኑን ሙሉ በማንኛውም የውስጠኛው የአፍንጫ ግድግዳ የትንፋሽ ንክታ፣ በማንኛውም የውጨኛው የአፍንጫ ቀለበቶች ላይ የትንፋሽ ንክታ፣ ከላይኛው ከንፈር በላይና ከአፍንጫ በታች በማንኛውም ቦታ የትንፋሽ ንክታን ስታጤኑ ውላችኋል። ዛሬ ማታና ነገ ቀኑን ሙሉ አንድ ከዚህ ረቀቅ ያለ እውነት ታጤናላችሁ። ይህ ትንፋሻችሁ ሁሌም አፍንጫችሁን እንደነካ ነው። እናንተ ግን ለማጤን ተጨንቃችሁ አታውቁም። ምክንያቱም አእምሯችሁን ማሰባሰብ ተለማምዳችሁ ስለማታውቁ ነው። አሁን ግን አእምሯችሁ እየሾለ ስለመጣ ትንፋሻችሁን በደንብ ለማጤን ቻላል። በተመሳሳይ ሁናቴ ሌሎች ከዚህ ረቀቅ ያሉ ነገሮች ነገር ግን ለእናንተ ግድ ሰጥተዋችሁ የማያውቁ እውነቶች ብቅ እያሉ መምጣት ይጀምራሉ። አንድ በቅርቡ የሚገለጽ እውነት የሚወጣው አየር ከሚገባው አየር ሞቅ ያለ ነው። በሚገባውና በሚወጣው አየር መካከል የሙቀት ልዩነት አለ። ይህን እውነት መቼም ተጨንቃችሁበት አታውቁም። ነገር ግን ሁሌም አለ። የውስጣዊ ሰውነታችን ሙቀት ከአካባቢያችን ትንሽ ከፍ ስለሚል የሚወጣውን አየር ሞቅ ያደርገዋል። አሁን ደግሞ አንድ ለየት ያለ ነገር ማጤን ትጀምራላችሁ። ይህም ከትንፋሽ ጋር በምንም የማይገናኝ ክስተት ነው። ትንፋሻችሁን ረቀቅ ወዳለ እውነት እንዲያደርሳችሁ እንደ ድልድይ ተጠቀማችሁበት። አሁን አእምሯችሁ በጣም ስለሾለ ትንፋሻችሁን እንኳን ባታጤኑ ምን ያጋጥማችኋል? በዚህ በአነስተኛው የሰውነት ክፍላችሁ ማለትም በሶስት ማዕዘን ክልል ውስጥ እየሰራችሁ ነው። ዛሬ ማታና ነገ የሰውነታችን ረቂቅ ህዋሳት ወይም ሴሎች ንጹህ አየር ወይም ምግብ ወስደው ቆሻሻን ሲመልሱ በዚህ ልውውጥ ምክንያት የሚፈጠረውን እርግብግቦሽ ወይም ንዝረት ወይም ሌላ አይነት የሰውነት ስሜት ማጤን ትጀምራላችሁ። ይህ በእንግሊዝኛ ባዮኬሚካል ሪያክሽን ይባላል። ይህ ልውውጥ በአጠቃላይ የአካላችን መስክ ላይ በእያንዳንዷ ጊዜ እየተካሄደ ነው። ሕይወት ባለበት በእያንዳንዱ የሰውነታችን ክፍል ሁልጊዜም ይህ ልውውጥ ያለማቋረጥ ይካሄዳል። በእያንዳንዷ የሰውነታችን ክፍል ላይ አንድ አይነት ወይም ሌላ አይነት የሰውነት ስሜት ይከሰታል። ነገር ግን ለጊዜው አፍንጫችን አካባቢ በተከለለው ክፍል ላይ ብቻ የሚከሰተውን የሰውነት ስሜት እናጤናለን። የግድ እንደዚህ ወይም እንደዚህ አይነት ስሜት መሆን የለበትም። ይህ እንደ ሰው ይለያያል። እንዲሁም በየጊዜው ይቀያየራል። በአሁኑ ሰዓት በተከለለው የአካል ክፍል ሙቀት ሊሰማችሁ ይችላል። ምክንያቱ ጠቃሚ አይደለም። የአካባቢ ሙቀት ወይም የሰውነት ሙቀት ሊሆን ይችላል። እናንተ ብቻ በአሁኑ ሰዓት የሙቀት ስሜት ይሰማኛል። በቃ ይህ ነው እናንተ ስራ። ምናልባት ቅዝቃዜ ወይም ደግሞ የመወበቅ ስሜት ሊሰማችሁ ይችላል። ብቻ ዝም ብላችሁ ምላሽ ሳሰጡ በተረጋጋ አእምሮ ማጤን አለባችሁ። ምናልባት ደግሞ የሚያሳክክ ስሜት ሊሰማችሁ ይችላል። እናንተም በአሁኑ ሰዓት የሚያሳክክ ስሜት ተሰማኝ ብላችሁ ማጤን ብቻ ምንም ምላሽ እንዳሰጡ። የሚያሳክክ ስሜት ተሰምቷችሁ ብታኩት ምላሽ ሰጣችሁ ማለት ነው። ይህ ሰማሳቲ አይደለም። ሰማሳቲ አእምሮን እዛ ቦታ ላይ አሰባስቦ ምላሽ ሳይሰጡ የሚከሰተውን እውነት ማጤን ነው። እውነትን እንዳመጣጡ አጤኑት። የሚያሳክክ ስሜት ተሰማችሁ እንበል። እስቲ ምን ያህል እንደሚቆይ ላጤነው ትላላችሁ። መጀመሪያ እየጎላ እየጠነከረ ይመጣና ትንሽ ቆይቶ ይጠፋል። መቼም ለዘላለም የሚቆይ ከክ የለም። ማንኛውም ስሜት ለዘላለም አይቆይም። ይከሰታል፣ ትንሽ ቆይቶ ያልፋል። ይከሰታል፣ ትንሽ ቆይቶ ያልፋል። እንደገና ሌላ ነገር ይበቅላል፣ እሱም ትንሽ ቆይቶ ያልፋል። እናንተ ማድረግ ያለባችሁ ለማንኛውም ለሚካሄደው ሂደት ዝምተኛ ታዛቢ መሆን ነው። ምናልባት የሚያሳክክ ስሜት ወይም የሚኮረኩር ስሜት ወይም የሚወጋ ስሜት ወይም የሚያንቀጠቅጥ ስሜት ወይም ዘለል የሚል ስሜት ወይም ቀለል የማለት ስሜት ወይም ከበድ የማለት ስሜት ወይም ግፊት ወይም ውጥረት ወይም የመጎተት ስሜት ወይም የህመም ስሜት ሊሆን ይችላል። ምናልባት ደግሞ መዘረጋጋት መተጣጠፍ ወይም የመደንዘዝ ስሜት ወይም የድርቀት ስሜት ወይም የእርጥበት ስሜት የፈለገው አይነት ስሜት እዚህ የሰውነት ክፍል ላይ ሊሰማችሁ ይችላል። እናንተ ምን አይነት ስሜት መሰማት እንደሚገባችሁ መምረጥ አትችሉም። ይህ ምርጫ የሌለበት ማጤን ነው። የምርጫን ነገር ለተፈጥሮ ተውት። ዳማ የራሱን ሚና ይጫወት። ተፈጥሮ የራሱን ሚና ይጫወት። ከጊዜ ወደ ጊዜ ማንኛውም የሚከሰት ነገር ያ የዛ ጊዜ እውነት ነው። የእናንተ ስራ ብቻ ያንን እውነት ተቀብሎ በእርጋታ ማጤን ነው። በየጊዜው የሚከሰተውን ነገር ምንም ሳትቀረኑ ምንም በደመ ነፍስ ምላሽ ሳትሰጡ ማጤን አለባችሁ። በጊዜው እዚያ የሌለ ነገር ፍለጋ እንዳገቡ። ምክንያቱም ግራ ትጋባላችሁ። ማንኛውም በዚህ በተከለለ የሰውነት ክፍል ላይ ብቻ የሚበቅለውን እውነት በእርጋታ ተቀብላችሁ አጤኑ። ምናልባት ስም ልትሰጡት የማትችሉት አይነት ስሜት ሊሰማችሁ ይችላል። ምንም መሰየም አያስፈልግም። እንዲሁም እነኚህን ስም ልትሰጧቸው የምትችሉትን ስሜቶች እንኳን መሰየም የለባችሁም። የሆነ ነገር በዚህ የተከለለ የሰውነት ክፍል ላይ እየተካሄደ ነው። የእናንተ ስራ ደግሞ ምላሽ ሳትሰጡ ማጤን ብቻ። ይህ ቴክኒክ ከኛ የሚፈልገው ይህንን ነው። ማንኛውም በአሁኑ ሰዓት እዚህ ቦታ ላይ የሚከሰተውን ስሜት ማጤን። ምናልባት አንዳንድ ጊዜ ምንም አይነት ስሜት ላይሰማችሁ ይችላል። ስሜቶች ሁልጊዜ በእያንዳንዷ የሰውነት ክፍላችን ላይ አሉ። ነገር ግን አእምሯችን ትንሽ ዶልደም ይለና እነዚህን ረቂቅ ስሜቶች መለየት ያቅተዋል። ይህ ሲሆን ምንም ሳትረበሹ ወደ ትንፋሻችሁ ተመለሱ። ትንፋሻችሁን ስታጤኑ አእምሯችሁ እየተሞረደ ስለሚመጣ የሆነ ቦታ ላይ ስሜት ብቅ ይላል። ወዲያው አት አጠቃላይ አስተሳሰባችሁን እዚህ ስሜት ላይ ተተክሉና በእርጋታ ታጤናላችሁ። ይህ ስሜት ያልፍና እንደገና ሌላ ስሜት ብቅ ይላል። ከዛ ያም ያልፍና እንደገና ሌላ ስሜት ብቅ ሊል ይችላል። ከዛ ደግሞ ምንም ስሜት ካልተከሰተ እንደገና ወደ ትንፋሻችሁ ትሄዳላችሁ። አስተሳሰባችሁ ትንፋሽ ወይም ስሜት ላይ ይሁን፣ ነገር ግን ለስሜት የበለጠ ትኩረት ስጡት። አንዳንዴ ደግሞ በተባለው ቦታ ከአንድ በላይ ስሜት ሊሰማችሁ ይችላል። ሁለት ወይም ሶስት አይነት ስሜት በአንድ ጊዜ ቢከሰቱ እንዳትደናገሩ። አንድ በጣም ደካማዋ ስሜት ምረጡና እሷን አጥኑ። ጎላ ያለ ስሜት በቀላሉ ልታገኙት ትችላላችሁ፣ እሱን ተውት። ደካማዋን ስሜት ለማጤን ስትጥሩ አእምሯችሁ የበለጠውን እንዲሰባሰብ እያስገደዳችሁ ስለሆነ የበለጠ የሾልና በጣም የረቀቁ ስሜቶችን በቀላሉ ማጤን ይጀምራል። እንዲገባችሁ የሚያስፈልገው አስተሳሰባችሁን ሁል ጊዜ በዚህ ውስጥም ቦታ መትከል እንዳለባችሁ ነው። ይህ አእምሯችሁን በጣም ያሰባስባል። አስተሳሰባችሁ ዝም ብሎ በአጠቃላይ ሰውነታችሁ ከተበተነ ተመልሶ ስለሚደነዝዝ ማጤን የሚችለው የጎሉና ጠንካራ ስሜቶችን ብቻ ነው። ይህ ደግሞ ወደ ውስጥ ጠለቅ ብለን ራሳችንን ከመመርመር ያግደናል። ቡድሃ የሚያስተምረው ደግሞ ጠልቀን ገብተን እውነታችንን እንድንመረምር ነው። ስለዚህ ሁሌ አስተሳሰባችሁን በዚህ በተከለለ ቦታ ላይ አሰባስቡ። ሌላ ጉዳይ ደግሞ አስተሳሰባችሁን እዚህ ተክላችሁ እያለ የሆነ ስሜት ሌላ የሰውነታችሁ ክፍል ላይ መብቀል ጀመረ እንበል። ይህን ለማቆም አትችልም፣ ለማቆምም እንዳትሞክሩ። ምንም ጉዳይ አትስጡት። ሌላ ቦታ የሆነ ነገር እየተከሰተ ነው። የኔ ስራ ግን በዚህ በተከለለ ቦታ ላይ ብቻ ያለውን እውነት ማጤን ነው። በአፍንጫዬ የውስጥና የውጭ ግድግዳ፣ በአፍንጫዬ ቀለበት፣ ከአፍንጫዬ በታችና ከላይኛው ከንፈሬ በላይ የሚፈጠረውን ማንኛውም የሰውነት ስሜት አጤናለሁ። ግን ከዚህ ውጪ ለሚፈጠረው ስሜት እኔ አያገባኝም። እንደዚህ ስትሰሩ አእምሯችሁ በአነስተኛ የሰውነት ክፍል ላይ እየሰራ ስለሆነ እየተሞረደና እየሾለ ይመጣል። ዛሬ ማታና ነገ ቀኑን ሙሉ በዚህ ሁናቴ ስሩ። ይህ ትክክለኛ ትኩረት ወይም ሰማ ሳቴ ይባላል። ይህ ሁለተኛው የሳማዲ ክፍል ነው። ሶስተኛው የሳማዲ ክፍል ደግሞ ሰማ ሰማዲ ይባላል። ሰማዲ ማለት አእምሮን ማሰባሰብ ነው። ነገር ግን ሰማ ሰማዲ ለየት ያለ ነው። አእምሮ ማሰባሰቢያው መሰረቱ ንጹህ መሆን አለበት። ንጹህ መሰረት ማለት ከሞሃ ወይም ድንቁርና ነፃ የሆነ ማለት ነው። የተዛባ ወይም የተሳሳተ ወይም የሌለ ወይም ግራ የተጋባ ወይም ሐሳባዊ መሰረት መሆን የለበትም። አእምሮ ማሰባሰቢያው ቁስ እውነተኛ መሆን አለበት። ምክንያቱም እየተለማመዳችሁት ያለው ሰማ ሳቲ በአሁኑ ሰዓት ያለውን እውነት ማጤን በመሆኑ ነው። በዚህ በተከለለው የአካል ክፍል ላይ በአሁኑ ሰዓት የሚከሰተውን እውነት ማጤን፣ በሚቀጥለው ጊዜ አሁንም በዚህ ቦታ ላይ ያለውን እውነት ማጤን፣ በሚቀጥለው ጊዜ አሁንም ይህንን እውነት ማጤን፣ እንደዚህ እያለ ከጊዜ ወደ ጊዜ ያለምንም ማቋረጥ ታጤናላችሁ። እናንተ ብቻ አስተሳሰባችሁን በዚህ የአፍንጫ ክልል ተክላችሁ ከጊዜ ወደ ጊዜ ይህን የሰውነት ስሜት ወይም ያንን የሰውነት ስሜት ታጠናላችሁ። ስሜቶች ሊቀያየሩ ይችላሉ፣ ግን አስተሳሰባችሁ ከዚህ ቦታ ላይ መንቀሳቀስ የለበትም። በእርጋታ ከጊዜ ወደ ጊዜ ያለውን እውነት ታጤናላችሁ። ለረጅም ጊዜ ይህንን ክልል ያለማቋረጥ ባጤናችሁ ቁጥር የአእምሮ ስብስባችሁ ወይም ሳማዲያችሁ የዚያን ያህል ጠንካራ ይሆናል። በዛ ላይ ሰማ ሰማዲ ነው፣ ምክንያቱም የማሰባሰቢያው መሰረት ንጹህ ነውና። አእምሮን በቀላሉ በሐሳባዊ ምስል ወይም ቅርጽ ማሰባሰብ ይቻላል። ለምሳሌ በምታምኑበት አምላክ ወይም መላእክት ወይም የዚህ ሃይማኖት መስራች ቅርጽና ምስል በአእምሯችሁ ቀርጻችሁ ያንን በሐሳባችሁ እየደጋገማችሁ ብታዩት አእምሯችሁ በቀላሉ ይሰባሰባል። ወይም ደግሞ የሆነ ቃላት መርጣችሁ ያንን ቃል እየደጋገማችሁ ስትጠሩ የተወሰነ ጊዜ ብታሳልፉ አሁንም አእምሯችሁ ይሰባሰባል። ነገር ግን ይህ ተፈጥሯዊ እውነት አይደለም። አያችሁ፣ የተለማመዳችሁ ሲላ ወደ ሁለተኛው ደረጃ ሰማዲ ላይ እንዲያደርሳችሁ ነበር። አሁን ደግሞ ሰማዲን የምትለማመዱት ወደ ሶስተኛው ደረጃ ፓኛ ላይ እንዲያደርሳችሁ ነው። ሁሉም ደረጃ በደረጃ ያደገ ወደ መጨረሻው ግብ ይጓዛል። ይህ ማለት ሌላ አይነት ማሰባሰቢያ ቁስ በአእምሯችሁ ቀርጻችሁ ወይም ፈጥራችሁ አእምሯችሁን ለማሰባሰብ ብትሞክሩ አእምሯችሁ ይሰባሰባል። ነገር ግን የመጨረሻው ግብ አያደርሳችሁም። በዚህ ምክንያት መስሪያ ቁሳችሁ ማንኛውም በዚህ በተከለለ የሰውነት ክፍል በአሁኑ ሰዓት በሚከሰት የሰውነት ስሜት ላይ ነው። ከጊዜ ወደ ጊዜ እያጤናችሁ ያለማቋረጥ የቻላችሁትን ያህል ስትቆዩ ይህ ሰማ ሰማዲ ወይም ትክክለኛ የአእምሮ ማሰባሰብ ይሆናል። ካለበለዚያ እንዳልኩት አእምሮ በሞሃ ወይም ድንቁርና በሐሳባዊ ቁሶች ወይም በስስት ላይ የተመሰረተ ራጋ ወይም መሰረቱ በጥላቻ ላይ የተመሰረተ ዶሳ አማካይነት ሊሰባሰብ ይችላል። አዳኛይታችሁ ከሆነ አስተሳሰቡ ጠቅላላ ጠመንጃውን አነጣጥሮ ኢላማው ላይ ነው። ሚዳቋ ብቅ ስትል ምላጩን ሳብ አድርጎ ግድል ያደርጋታል። አእምሮ በደንብ ተሰባስቧል፣ ነገር ግን ንጹህ ስብስብ ወይም ሳማ ሰማዲ አይደለም። ምክንያቱም የማሰባሰቢያው መሰረቱ ንጹህ አይደለም። እንዲሁም ድመት አይጥ ጎሬ አጠገብ አድፍታ ትጠብቃለች። አይጥ ብቅ ስትል ተወርውራ ዋጥ ታደርጋታለች። አእምሮ ተሰባስቧል፣ ነገር ግን አሁንም ሰማ ሰማዲ አይደለም። በእያንዳንዱ በአካል ወይም በቃላት ከሚከናወኑ መጥፎ ስነ ምግባሮች ጋር የተወሰነ ሰማዲ አለ። ለምሳሌ ኪስ አውላቂ አውቶቡስ ውስጥ ሲሰርቅ ጭንቅላቱን በጣም አሰባስቦ ነው። እያንዳንዷ የሚያደርጋት እንቅስቃሴ በጥንቃቄ የተሞላች ናት፣ ግን ሰማ ሰማዲ አይደለም። የትክክለኛ ማሰባሰብ መሰረቱ ከጥላቻ ከጉጉትና ከድንቁርና ነፃ መሆን አለበት። ትንፋሻችሁን ስታጤኑ ከሞሃ ወይም ድንቁርና ነፃ ናችሁ። በተግባር እያያችሁት ስላለ እውነት ምንም የሚያደናግር ነገር የለም። በዚህ ቦታ ትንፋሽ አለ፣ እንዲሁም ትንፋሽ ይህን የተከለለ ቦታ ሲገባና ሲወጣ እየነካው ያልፋል። አሁንም ደግሞ እነዚህ የሰውነት ስሜቶችን እያጤናችሁ ነው። እናንተ እያጤናችሁት ያላችሁት በጉጉት ወይም በጥላቻ አይደለም። ልክ ትንፋሻችሁን ስታጤኑ እንዳልጓጓችሁና እንዳልጠላችሁ ሁሉ እንዲሁም ትንፋሻችሁ ቆዳችሁን እየነካ ሲያልፍ አልጓጓችሁም ወይም አልጠላችሁም። በተመሳሳይ ሁናቴ አሁንም የሰውነት ስሜትን ስታጤኑ ምንም አይነት ጉጉት ወይም ጥላቻ አይኖርም። ነገሮች በራሳቸው ጊዜ እየተከናወኑ ነው። እናንተ ደግሞ በተረጋጋ አእምሮ እያጤናችሁ ነው። ይህ ሰማዲ ሰማ ሰማዲ ወይም ትክክለኛ የአእምሮ ስብስብ ይባላል። ይህ ደግሞ ወደ ሶስተኛው የዳማ ክፍል ማለትም ፓኛ እንድትንቀሳቀሱ ይረዳችኋል። ፓኛ ማለት ጥልቅ እውቀት፣ ብልሃት፣ አእምሯችንን ጠልቀን ገብተን እንድናጸዳው የሚረዳን ቴክኒክ ነው። ሲላ ወይም ጥሩ ስነ ምግባር ወደ ሰማዲ ወይም አእምሮ ስብስብ ወሰዳችሁ። በሰማዲ የላኛውን የአእምሮ ክፍል መቆጣጠር ቻላችሁ። ፓኛ ደግሞ ወደ ጥልቁ የአእምሮ ክፍል ድረስ ያደርሳችኋል። ይህ ሶስተኛው የዳማ ክፍል አንኮንሸስ ወይም ያልነቃ የሚባለው ጥልቁ የአእምሮ ክፍል ድረስ ያደርሳችኋል። ይህ የአእምሮ ክፍል የመከራችሁ ምንጭ ነው። እዚህ ሁሉም መጥፎ አስተሳሰቦች ይፈጠራሉ፣ ይባዛሉ። እንዲሁም ባሳለፍናቸው የህይወት ዘመናት ያጠራቀምናቸው አጠቃላይ ገጠመኞችና የተረገጡ ስሜቶች የተጠራቀሙት እዚህ ክፍል ነው። እነኚህ የተጠራቀሙ የአእምሮ ግድፎች በዚህ ቴክኒክ እየተበጠሩ ወደ ላይኛው የአእምሮ ክፍል ከወጡ በኋላ ከዛ እየተነኑ ይሄዳሉ። ይህ ፓኛ ነው። ስለዚህ ጉዳይ ብዙም አንነጋገርም። ነገ በሰፊው እንወያይበታለን። ምክንያቱም ከነገ ወዲያ ፓኛ መስክ ውስጥ እንገባለን። ትምህርትና ተግባር ሁልጊዜም ጎን ለጎን መሄድ አለባቸው። አሁን በሲላ መስክ ውስጥ ናችሁ። የተቀበላችሁትን አምስት ማዕቀቦች ላለማፍረስ ከፍተኛ ጥንቃቄ እያደረጋችሁ ነው። እንዲሁም ሰማዲን እየተለማመዳችሁ ነው። በአፍንጫችሁ አካባቢ ከጊዜ ወደ ጊዜ የሚከሰተውን እውነት እያጤናችሁ ነው። ጊዜውን በደንብ ተጠቀሙ። ይህን እድል በጥሩ የሲላ መሰረት ላይ አድርጋችሁ ስሩበት። እንደዚህ አይነት ጸጥ ባለ የሜዲቴሽን ማዕከል ውስጥ እየኖራችሁ ምንም ሲላችሁን እንድትሰብሩ የሚያስገድዳችሁ ምክንያት የለም። በዚህ ላይ አካባቢው የተረጋጋ፣ በሰላም የተሞላ፣ ጸጥ ያለ በመሆኑ በቀላሉ አእምሯችሁን ማሰባሰብ ትችላላችሁ። ጊዜው በጣም ጥሩ ጊዜ ነው። እድሉ በጣም ጥሩ ነው። ማዕከሉ በጣም የተሟላ፣ በዛ ላይ ይህ ወገናዊ ያልሆነ ሁለገብና ሳይንሳዊ የሆነን ቴክኒክ፣ ይህን እጹብ ድንቅ ዳማ በትጋት ተለማመዱ። ለራሳችሁ ጥቅም፣ ለራሳችሁ ደህንነት፣ ለራሳችሁ ነፃነት ስትሉ ከድንቁርና፣ ከጉጉት፣ ከጥላቻ የመከራ ቀንበሮችና ሰንሰለቶች ነፃ ለመውጣትና በእውነተኛ ሰላም፣ በእውነተኛ መረጋጋት፣ በእውነተኛ ደስታ ለመኖር እንድትችሉ። ሁላችሁም እውነተኛ ሰላም በውስጣችሁ ይስፈንባችሁ። ሁላችሁም በእውነተኛ ደስታና የተረጋጋ ኑሮ ለመኖር ያብቃችሁ። ሁላችሁም ውስጣችሁ የተጣጣመ ይሁን።
በበት ሰብ መንገለ በበት ሰብ መንገለ So